የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ሰላምታችንን ያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ ጥቅምት 14 ቀን 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኦክቶበር 25 2015 የተለያዩ ቅንብሮችን ይዘን ቀርበናል። በቅድሚያ የስርጭታችንን ተከታታዮች የዛሬውን ሳምንት የሬዲዮውን ርዕሰ አንቀጽ በድጋሚ እንዲነበብ ስለጠየቁ አውዲዮውን እናስደምጣለን። ከምሽቱ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይቀርባሉ። በመቀጠልም አንድ አውዲዮ እናስደምጣለን። በመጨረሻም የሬዲዮኑ ሳምንታዊ መልእክት ከተደመጠ በኋላ የስርጭታችን ጊዜ ይጣቀላል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱ ስርጭት ይኸው በዚህ እንጀምራለን።
Come on.
የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም
ጋሽን እኔ በላይ በኩል ከምና አንቺን በዚያ ድርገሽ እለብኝና ድልድዩን አቋርጪና ወደ ግራ አጠፊና ከወንዙ ባሻገር ካለው ዛፍ እንዳገኝሽ ሆኔ ሁባት አሻግረሽ ያለብ አይንሽ ከኔጋ እንዳንነጋገር ተፋፍረን እንዲያዝም ብለን ተለየን የሰዎቹ አይን ቢያስፈራሽ ደፍሮ መምጣት ቢያሰጋሽ
በሙስና የነቀዘ አገዛዝ ራሱን መብላቱ አይቀሬ ነው። ትውልድ ያመከነ ያለው የትግሬ ወያኔ አገዛዝ ስለ አገሪቷ እድገት በቴሌቪዥንና በሬዲዮ የሚያሳየውንና የሚያወራውን በመሬት ላይ ያለው ተጨባጭ ሁኔታ የመሬትና የሰማይ ያህል የተራራቁ ናቸው። ህሊናቸውን ሸጠው የበሉትን በቴሌቪዥን መስኮት በማቅረብ ከትቢያ ተነስተው በሕይወታቸው ይህን ያህል ቁጥር አለ ብለው በማይገምቱት ሁኔታ ገንዘብ ላይ የተቀመጡትን ባርአያነት ያሳያቸዋል። ሰርቶ መበልጸግ ይቻላል የሚለውን ታማኝነት እንዲያገኝ ከወያኔ ተቀነባብሮ ወደ ካድሬዎች ተላልፎ የተሰጠ ሐሰተኛ ሀብት የፕሮፓጋንዳ ፕሮግራም ይሰራበታል። በጥንቃቄ የተመለመሉ የባለ ኢንዱስትሪ ጀግኖች፣ የገበሬ ጀግኖች፣ የነጋዴ ጀግኖች፣ የዲያስፖራ ኢንቨስተር ጀግኖች ልማታዊ ወያኔ የሚለውን በሬ ወለደ ቅጥፈት እንዲያሰሙ በልማታዊ ጋዜጠኞቻቸው ይስተናገዳሉ። በግምት 90% የማያንሰው የአገሪቱ ዜጋ የለት ከለት ጣፈንታው የወያኔ ቴሌቪዥን ስክሪን የሚያሳየው እድገት አይወክለውም። ዘግናኝ በሆነ የኑሮ ውድነት እየተቀጣ ነው። በርሃብ አለንጋ እየተገረፈ ያለው ቁጥሩ በብዙ ሚሊዮኖች ደርሷል። የቴሌቪዥኑን የገነት ኑሮ የሚያዩና የሚሰማው ዜጋ ይህ አገዛዝ እሱን እንደማይወክለው ያውቃል። ዛሬን አልፎ ነገ ምግብ የመቅመስ ዕድሜ እድል ማጣቱ የዕለት ተዕለት ዕጣ ፈንታው ሆኗል። ተስፋ ማጣትንና በሰቀቀን መኖርን ተላምዷል። ይህን ቀውጢ ዘመን ለመሸጋገር ለወያኔ ህልናን ሸጦ መኖር ወይንም በእጁና በቤቱ ያለውን ድህነቱን ከክብሩ ጋር ይዞ ማለፍ የሐቀኛ ኢትዮጵያን ጽዋ ሆኗል። በወያኔ ቴሌቪዥን ስክሪን ፕሮፓጋንዳና በመሬት ላይ ያለው ንጽጽር ይህንን ይመስላል። ወያኔዎች ወርቅና ምርጡ ለእኛ ይገባናል በሚሉት ዘዴ ሀገሪቷን እየገዙ ነው። ይህን የዘውግ አፓርታይድ ኤትኒክ አፓርታይድ የወለደው ሙስና አንደኛና ሁለተኛ ደረጃ የተፈረጁ ዜጎች በአንድ አገር ውስጥ ፈጥሯል። በሙስና የተተበተበው ኢኮኖሚ ሁሉ ነገር በታማኝ ካድሬዎችና ከኤፈርት ጋር ሽርክና ካላቸው ባለጸጎች መዳፍ ውስጥ እንዲገባ በማድረጉ ከጥቅም የተገለለው 90% የሚሆነው የኢትዮጵያ ሕዝብ የተቀማውን መብት ለማስመለስ የሚደረገው ትንቅንቅ አሳዛኝ የታሪክ ክስተት ትቶልን እንዳያልፍ አስጊ ሁኔታ ላይ ተደርሷል። በደርግ ዘመን ከጥሬ ስጋና ከውስኪ ግብዣ ያልዘለለው ሙስና ዛሬ በቢሊየን ደረጃ የአገር ሀብትን እስከ ማስበዝበዝ ተደርሷል። ከአራት ዓመት በፊት የተባበሩት መንግስታት በወያኔ የሥልጣን ዘመን ከሀገሪቱ 8.6 ቢሊየን ዶላር በሕገወጥ መንገድ ተዘርፎ በአንዲት የላቲን አሜሪካ ደሴት መደበቁን በሪፖርቱ መግለጹ አይዘነጋም። ሲሾም ያልበላ ሲሻሪቆ ይቆጫዋል ነውና ምንም እንኳን አገላለጹ የቁጭት መግለጫ አድርገን ባናየውም ከሁለት አመት በፊት ዮያኔ ቱባ ቱባ ባለጸጎች ከነበሩትና በሙስና ከተከሰሱት ውስጥ አንዱን ስም በማንሳት አንድ የቀድሞ የደርግ ባለስልጣን ከስር በተለቀቁ ማግስት ማረፊያ የማጣታቸው ነገር አንገብግቧቸው እንዲህ አሉ። እስር ቤት የገባውን ባለጸጋ ካየሁት በኋላ አንዳችም ነገር በስልጣኔ ዘመን ከዚች ሀገር ባለመውሰዴ ይቆጨኛል። እርሱ ስለታሰረ ቤተሰቦቹ ምን ሆኑ? በደህና የስልጣን ጊዜው ባካበተው ሀብት ለልጆቹ መትረፍ ችሏል። ከተፈታው በኋላ እኔ ግን የምኖረው በሌሎች ሰዎች ደግነት ነው ሲሉ ቁጭታቸውን ገልጸው ነበር። የኚህ ሰውዬ ቁጭት ወይንም ጸጸት የሚጠቁመን በጥቂቱም ቢሆን የደርግንና የዚህን ስርዓት የሙስና የተለያየ ገጽታ ነው። ወያኔ 4 ኪሎን ከተቆጣጠረ ማግስት አንስቶ የግንባሩ ቀዳሚ መሪዎች ኢትዮጵያ አጣዳፊ ዳውስ ገብታለች በሚል ሰበብ ሙስናን በግላጭ መስራት ከጀመሩበት ጊዜ አንስቶ በረቀቀ ሁኔታ እየተካሄደ ነው። የኮንትሮባንድ የንግድ ማጭበርበርና የቀረጥ ዘረፋ ባራጣ ብድር ትስስሩ ተጧጥፏል። ከዚህ ቀደም ተሰምቶና ታይቶ በማይታወቅ መልኩ በሚሊዮን የሚቆጠር ብር አገዛዙ ራሱ ከፈጠራቸው ባለጸጎች ጋር ተሰበጣጥሮ ያራጣ ብድር ገበያ እንደደረም ብዙ መረጃዎች ቀርበዋል። በቅርቡ የለንደን ፖሊስ በለንደን አውሮፕላን ማረፊያ ላይ ያዘው ሌባ ዮያኔን የተደራጀ ዝርፊያ ይፋ አድርጓል። በስኮላርሺፕ ስም ወደ ውጭ የሚላኩት የባለስልጣን ልጆች ለትምህርት ቤት ክፍያና ለመኖሪያቸው እየተባለ በኪሳቸውና በሻንጣቸው ሳይፈተሹ የሚያወጡት ዶላርና ኤሮ የአገር ሀብት በአካፋ እየተዛቀ የነማን ልጆች እንደሚማሩበት በገሃድ እየታየ ነው። በቅርቡ በኢትዮጵያ አየር መንገድ የካርጎ መጫኛ ክፍል ተደብቆ የወጣ ወጣት እንደገለጸው ከሆነ በአየር መንገዱ በካርጎ ሰራተኝነት ተቀጥሮ ሲያገለግል በነበረበት አመታት ሁሉ ዶላር በዶንያ ሲጫን እንደነበርና ሰራተኞቹ የሚያዩትን እንዳይናገሩ ነፍሳቸውን በመያዣ ሰጥተው እንደኖሩ የአይን ምስክርነቱን ሰጥቷል። ኢትዮጵያን አስመልክቶ የወጣው ዓለም አቀፍ የሙስና ጥናት ተቋም መግለጫም ይህንኑ ያረጋግጣል። በውያኔ ዘመን ለሙሰኞች ምንም ምህረት የለንም የሚለው አዋጅ ጉዳዩ የማይነካቸው ውያኔዎች እልፍ ቁጥር የላቸው። በኢትዮጵያ ቴሌቪዥን የውበት ሳሎን ተኳኩለው ከንፈርና ቅንድባቸው በመዋቢያ ተቀባብቶ ጸጉራቸው ተሰርቶላቸው የድገት አብሳሪ ሆነው የቀረቡ የውያኔ ዘመን አንደኛ ደረጃ ትምህርት ቤት አስተማሪ የዘመኑ ቢሊየን ብር ቆጣሪ ካድሬ አንዲት ወይዘሮ ታሪክና ምስክርነት ያሉትን ስናጤን ቁጭትና ቁጣን ይፈጥርብናል። የእቁብ ገንዘብ ተለቅሞ ከቻይና ኮንትሮባንድ ሸቀጥ ትርፍ ተነስቶ በባህር ዳር ባለ 5 ኮከብ 17 ፎቅ ሆቴል ቤትና 40 የጭነት መኪናዎች በተጨማሪም የነዳጅ ማደያ መገንባት እንደሚቻል ለማመን የውያኔን የሙስና ኢኮኖሚ ላይ ተራምዶ ማየት ያስፈልጋል። የዛሬ 20 ዓመት እቁብተኛዋ ወይዘሮ በህይወቷ ቆጥራ የማትዘልቀውን አሃዝ የአንድ ቢሊየን ብር ንብረት ለማካበት እንደቻለች መልሱ የህዋትን ንብረት አስተባባሪ ከሆነው ኤፈርት መዝገብ ውስጥ ይገኛል። ሌላኛው ወያኔ ሰራሽ ባለጸጋ ደግሞ ኢንቨስተር ለመሆን የወሰኑት በወያኔ ዘመን የትግሬ ህዝብ ተበዳይ መሆን አንገብግቦኝ በአገር ግንባታ ውስጥ ገባው ይላሉ። የወይዘሮዋን ፈለግ የተከተሉ ናቸው። እንደሳቸው አባባል 2 ቢሊዮን ብር የሚጠጋ ከግል ኪሳቸው አውጥተው እየሰሩ እንዳሉና ከስደት እንደተመለሱ ይናገራሉ። ሁለቱም ግለሰቦች በአገራችን የሰፈነውን ሙስና ይወክላሉ። ከውያኔ ጋር የተቆራኘው የሙስና ባህል ከዘራድሎ ጋር ተቆራኝቶ አገር አውዳሚና ትውልድ አብካኝ ተግባር ላይ እንደተሰማራ በቂ መረጃ ነው። እነዚህን የመሳሰሉ የሌቦች ጀግኖች በውያኔ ዘመን ከትቢያ ተነስተው ባለጸጋ ሆነዋል ተብለው ህዝቡ የማሰብ አቅም የለውም በሚል ንቀት ልማታዊ ጋዜጠኞች ይለፍፉበታል። የትግሬ ውያኔ ንብረት ነው የሚባልለት ኤፈርት በሙስና የናጠጠ ድርጅት በመሆኑ በአገሪቷ ውስጥ እንደ ልቡ ይንቀሳቀሳል። የሙስና ሽርክና ስኬታማነት በመላው አገሪቷ ዘግቷል። ኤፈርት የፈጠራ ሀብት የለገሳቸውና በተቀነባበረ ፕሮግራም የልማት አብሳሪ ተደርገው የሚነዱ ጥቂት የቴሌቪዥን እንግዶች ከዳያስፖራውም የሚመላለሱ ቱሪስት ኢንቨስተርስ የተንሰራፋው ሙስና የቸራቸውን ይዘው አገር የማውደም ተግባር ላይ ተሰማርተዋል። ወያኔ ከሁለት አመት በፊት የሙስና ተሳታፊዎች የቁጥር መስፈሪያ ሞልቷል በሚል ሐሳብ ከዋት ኤፈርት ድንጋጌ ቀይ መስመር ይወጡትን ለቃቅሞ አጉሯል። በዚህ የስሙላ አርምጃ የህዋት አባላት የመቀሌውና የአዲስ አበባው በሚል ንክሻ ውስጥ ገብተው እንደነበር ይታወሳል። ጎሰኞችና የሙስና ባለጸጎች እጅ ለእጅ ተያይዘው እንደሚሰሩ ባስረጅነት ኢትዮጵያ አግራችን ለናሙና የምትጠቀስ ብቸኛ ተምሳሌነት ያላት ሀገር ናት። ኢትዮጵያ ቅንነት በሌላቸው ጠባብ ብሔርተኞች ሲሞግቷት ገድሏን ማፍረስ ጥልፊያ ሲደረግ ብሔራዊ ታማኝነት ያጣውና ልዩነትን መለያ ያደረገው ትውልድ በዝርፊያና የአገር ሀብት ማውደም ሥራ ላይ ለመሰማራት አመችቶታል። ላለፉት 25 ዓመታት ያህል የትግሪ ወያኔ የከፋፍለ ግዛ ፖሊሲ አገዛዝ ሳይታክተው የለፋው ከክህደት ማህፀን የተፈጠሩትን አፍላልጎ በሙስና ውስጥ እንዲዘፈቁና ሙሉ በሙሉ ከወያኔ ጋር ተጠቃሚም ተጠያቂም ጠፊም እንዲሆኑ ለማድረግ ነበር። ይህ ቅዱ ሙሉ በሙሉ ተሳክቶለታል። እነዚህ የኢትዮጵያን ገደል ለማፈራረስ የተመለመሉ ባለሀብቶች የትግሪ ወያኔ ዝርፊያ ኢኮኖሚ መወጣጫ መሰላል በመሆን ህብረተሰቡ መዳኛና ፈውስ በማያገኝበት የሙስና መቅሰፍት ውስጥ ተዘፍቀው አገልግሎታቸውን ያበረክታሉ። ባንድ ወገኑ የኢትዮጵያን ገደል ለማፍረስ የተሰጣቸውን ወያኔ ልማታዊ መንግስት የሚለውን ተራ ውሸት በማስተጋባት፣ በሌላው ወገኑ ደግሞ ለአብዛኛው የኢትዮጵያ ህዝብ የምድረ ገሃነም የፈጠረውን የትግሪ ወያኔ አገዛዝ የረቀቀ ዘረፋና ኢትዮጵያ ጠፍታ ትግራይን የማልማት ህልም እንዲከናወን ዓለም አቀፍ ሽፋን ይሰጣሉ። ኢኮኖሚያዊና የማኅበራዊ ኑሮ ፍትህ ማጣትና የዜጎቿ ባምባገነን አረመናዊ አገዛዝ ስር መውደቅ፣ በፖለቲካ ማኅበራዊና ባህላዊ ተቋማት መራከስና ለትውልድ መፋለስ ተጠያቂዎቹ ወያኔዎችና አጋሮቻቸው ናቸው። በመሆኑም ኢኮኖሚያችን ወደመ፣ የሀገር ሀብት እየተዘረፈ ወደ አንድ አካባቢ ብቻ እንዲውል ተደረገ፣ የትምህርትና የሙያ ተቋማት በተዛባ ሁኔታ የአንድ ነገድ ማጠናከሪያ ተደርጓል የሚለውን አህጉራዊ በደሎችን ስንገልጽ በቀጥታ ተጠያቂው የአገዛዙ ቁንጮ ወደሆነው የትግሪ ወያኔ ዘረኛ አገዛዝ ነው። ሙስና በኢትዮጵያ አንድ ትውልድ እያመከነ ነው። ሙስና እንደ ጓሮ ጎመን ተዘርቷል። ሙስናው እንዲለመልም ደግሞ ወያኔ ሲቪል ቢሮክራሲውን ብቻ ሳይሆን የፍትህ ስርዓቱንም በአምሳያው ፈጥሮታል። የፍትህ ተቋሙ በፖለቲካ ፓርቲ የተተበተበ፣ ገንዘብ ሊገዛው የሚችል የፍትህ ተቋም ተቀናቃኝ ድምፆችንና ቤቱታዎችን የማፈኛ ስልት በማበጀት የማን አለብኝነት አረመናዊ አገዛዝ በዘውግ ማንነትና በሙስና ታግዞ አገሪቷን ለጥቂቶቹ የፌሽታ ለብዙሃኑ ደግሞ የዋይታ መድረክ አድርጓታል። ለሕግ በማይገዛ ፍርድ ቤት ፖለቲከኞችና ወዳጅ ዘመዶቻቸው አንስቶ በአንድ ጀንበር ሰማይ ጠቀስ ሕንፃን እንደ ጓሮ አትክልት የሚያጸድቁ አስማታዊ ጥበብ ያላቸው ከሁለት ሚሊዮን ብር በላይ ዋጋ ባላቸው መኪናዎች የሚምነሸነሹባት ለአቅመ አዳም ሳይደርሱ አንቱ የተባሉ አስመጭና ላኪ ድርጅት ባለቤት የሚኮንባት አገር ወያኔ ፈጥሮልናል። የጥቅመኝነት ሰንሰለቱ የጥቂቶች በመሆኑ ይህን አይነት ያወጣ በምድር ላይ ያለውን ሸፍጥና ሌብነት ስናገናዝብ እውነት ይች አገር የማን ናት በማለት ልባችን ይሸፍታል። የትግሪ ወያኔ አገዛዝ ለነገዱ ምቾትን ለማደል ስልጣን በዋነኛነት ቁልፍ መሆኑን የተረዳ በመሆኑ በማንኛውም በአገራችን የመንግሥት መሥረታ ታሪክ ውስጥ በተግባር ለመግለጽ ቀርቶ ሊታሰብ የማይችል ስልጣንን ከኢኮኖሚ ዝርፊያ ጋር አጣምሮ ይዟል። ከበጀት ድልድል አንስቶ እስከ ባንክ ብድር፣ የንግድና የኢንዱስትሪ ዘረፋ በማመቻቸት የፈላጭ ቆራጭ አገዛዝ በሁሉም መልክ እንዲሰፍን ዘላቂ ዓላማው አድርጎ የያዘ የ21ኛው ክፍለ ዘመን መቅሰፍት ለመሆኑ የተለያዩ ጥናቶች ይገልጻሉ። ከአገሪቷ ሕዝብ ቢያንስ 90% ያህሉ የሀብት ባለቤትነት እንዳይኖረው ተደርጎ ተይዟል። የእርሻ መሬት ባለቤትነት የሚፈቀደው ሥልጣኑን በባለቤትነት ለያዘው ነገድና በኪራይ ስም ለውጭ ኢንቨስተሮች ብቻ ነው። የቀረው ሕዝብ ለትግሬዎች ጭሰኛና ገባሪ ነው። በኢትዮጵያ ፍትሐዊ የሀብት ድልድል የለም። ከዜጎች የሚነጠቁ የከተማ ቦታዎች ለካድሬዎች ታማኝነት፣ አገልጋይነት፣ ታዛዥነት ላላቸው በገጸ በረከትነት ይተላለፋል። የባንክ ብድሮች ለህዋት አባላት ይፈቀዳል። በልማት ስም የሚገኘው እርዳታ ወደ አንድ ክልል ይፈሳል። ከአገሪቷ የበጀት ፍጆታ ከፍተኛውን ድርሻ የያዘው ለአገሪቱ የሥልጣን መሠረት ለሆነው ክልል ይመደባል። ይህን የሚያጸድቅ የሚመራ የሚያስተዳድር ተቋም ተዘርግቷል። ሙስና ከስልጣን መባለግ ጋር በአግራችን ኢትዮጵያ ከተተበተበልን 25 ዓመቶችን አስቆጥሯል። ዛሬ ወያኔ በዝርፊያ ጠግቦ በሙስና ባልጎ አምባገነንነቱ ከሚገባው በላይ ያበጠበት አገዛዝ ሆኗል። ወያኔ የጸረ ኢትዮጵያዊነት አስተሳሰብ ከልኩ በላይ ተውሳኩን ተሸካሚ በመሆኑ ኢትዮጵያዊነትን በእጅጉ እንደሚጠላ ላለፉት 25 ዓመቶች በግልጽ ያየነው ነው። አገዛዙ ለራሱ ህግ የማይገዛና በሙስና የተጨማለቀ ነው። የወያኔ ተልኮ ወለል ያለውንና በስውርና በግልጽ የሚያካሄደውን የምንረዳው አገኖች የአንድ ነገድ የበላይነት ጦስ ምን ያህል የመስዋዕትነት አፋፍ ላይ እንዳደረሰን እንረዳለን። በዘመነ የትግሬ ወያኔ አገዛዝ የሰፈነው ቅራኔ ባለብዙ መዘዝ ነው። በአገሪቷ ውስጥ የሰፈነው ሙስና ዘግናኝ መቅሰፍት ነው። ሙስና፣ ሌብነት፣ ዝርፊያ፣ ምግባረ ብልሹነት የወያኔ አገዛዝ አሻራዎች ናቸው። ወያኔያዊ መርገም በአገራችን ገኗል። ይህ ግፍ ሁላችንንም ለትግል አነቃቅቶ በሙስና የነቀዘውን አገዛዝ ገፍትረን ለኢትዮጵያ ሕዝብ እፎይታ የሚሰጥ ሥርዓት ለማምጣት እንድንችል የትግል ራያችን ማስተካከል ይኖርብናል እንላለን። በወያኔ ላይ ሕዝባዊ እምቢተኝነት እውን ማድረግ ማለት ሀገርን እንዳትፈርስ መታደግ ማለት ነው። በዝግመታዊ ሞታችን እያየነው ያለውን የሚናደው ሀገራዊ ማንነት እንዳምባሻ የሚቆራርሱን ትን መሬት አልፎ ተርፎ እያጠፉ ያሉትን ትውልድ ማዳን የዜግነት ግዴታ ነው እንላለን። ድል ለኢትዮጵያ ሕዝብ።
Cha አርማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን አስደምጣለን። በኢትዮጵያ በወያኔ ሰራሽ ረሃብ የተጋለጡት ቀደም ሲል ከተገለጸው 8.2 ሚሊዮን ወደ 11 ሚሊዮን እንደሚደርስ በተለያዩ አካባቢዎች ለእርዳታ ስራ የተሰማሩ ካሰባሰቡት መረጃ ላይ በመመስረት ከሰሞኑ ይፋ ተደርጓል። በተለይም በአፋር አካባቢ የሰብል ጥረት እንደተከሰተ ባለፈው አመት ቆማ ተደርጎ እንደነበርና የትግሮ ያኔ አገዛዝ ግን የርዳታ ማስተባበር ተግባር እንዳይካሄድ እንቅፋቱን እንደቆየ አክለው ገልጸዋል። ቻይልድ ፈንድ አውስትራሊያ የተባለው ድርጅት ይፋ እንዳደረገው ከሆነ ከህዳር እስከ ግንቦት 2007 ዓ.ም ባለው ጊዜ ውስጥ ብቻ 140 ሺህ የሚደርሱ የምግብ ጥረት ያለባቸው ህጻናት በአስቸኳይ እርዳታ ሲያደርግላቸው እንደቆየ በሪፖርቱ ገልጿል። ከዛን ጊዜ ጀምሮ ስለረሃበቂ መረጃዎችንና ማሳሰቢያዎችን ለአገዛዙ ሲያቀርብ እንደነበር ድርጅቱ አክሎ ገልጿል። ይበን እንዳለ የተባበሩት መንግስታት ድርጅት ከሰሞኑ በሰጠው መግለጫ የትግሮያን አገዛዝ ረሃቡን በአጣዳፊ ለመከላከል ተገቢ ነው እንጂ ካልወሰደ የረሃብተኛ ቁጥር ወደ 15 ሚሊዮን እንደሚያሽቅብ ስጋቱን ገልጿል። የትግራይ ያና አገዛዝ ያሸንጉልት ፓርላማ ባላትና ካድሪ ሚኒስተሮችን ጨምሮ ከመከተል ዳይሬክተርነት በላይ ሹመት የለገሳቸው በዋናው አመድና የመኖሪያ ቤት አለክራይ የሚያደለው በማጣቱ በክራይ የሚኖሩትን ዜጎች ከሚኖርባቸው ቤት ለማፈናቀል በዝግጅት ላይ መሆኑን የውስጥ አዋቂዎች ገለጹ። ከ600 የበለጡት ተሿሚ ካድሮች ከመስከረም ወር ጀምሮ የመኖሪያ ቤት ጥያቄ አቀርበው ምላሽ እየጠበቁ መሆናቸውን የገለጸው የውያኔ ቤቶች ኤጀንሲ መፍትሄ በአጣዳፊ መስጠት ላለበትና የባለሥልጣኖቹ ፍላጎት አጣዳፊ በመሆኑ ምርጫው አንድ ብቻ እንደሆነ በመግለጽ በኪራይ ቤት ውስጥ የሚኖሩትን ለማባረር ዝርዝር ማውጣቱን ከሀገር የደረሰን ዜና ገልጿል። በውያኔ ዘመን የካድሬ መብት ከዜጎች መብት የበለጠ በመሆኑ የባለሥልጣኖቹ የሚፈልጓቸው መንደሮች እየመነጠሩ ቤት የሚለቅ ተፈናቃይ እያፈላለጉ መሆናቸውንም የደረሰን መረጃ ገልጿል። በውያኔ አራዊታዊ ሕገ መንግሥት ላይ ተንተርሶ ባወጣው የቤቶች አስተዳደር ደንብ ላይ ለኤትኒክ አፓርታይድ ፌዴራላዊ መዋቅር ባረቦች ለሕዝብ ተወካዮች ምክር ቤት አባላት ከኃላፊነት ለሚነሱ ሁሉ ካድሬ ባለሥልጣናት በአገሪቷ አንጡራ ሀብት ወጪ እየተደረገ ቤት እንደሚታደሉ የውያኔ ሕግ ይጠቁማል። በሆላንድ ከሰሞኑ ለእስር የተዳረገው ግለሰብ ማንነቱ ይፋ ተደረገ። መቶ አለቃ እሸቱ ዓለሙ የሚባለው የደርግ ዘመን የቀይ ሽብር ተሳታፊና አሳታፊ የነበረው ይህ ግለሰብ ከደርግ ሥልጣን መልቀቅ በኋላ ወደ ሆላንድ በመሸጋገር አምስተልቪን በምትባል ከተማ ነዋሪ ነበር። መቶ አለቃው በቁጥጥር ስር ከዋለ በኋላ የግለሰቡ መኖሪያ ሲፈተሽ የተለያዩ መታወቂያና የዲፕሎማቲክ ፓስፖርት በመረጃ ተይዘዋል። በቁጥጥር ስር እንዲውል ብይኑ የሰጠው ፍርድ ቤት የተወሰደው እርምጃ በበቂ ሰነድ የተደገፈ መሆኑን በመግለጽ ባለፈው ሳምንት አርብ ዕለት ጀምሮ በሚኖርበት ከተማ በፖሊስ ቁጥጥር ስር የዋለ መሆኑንና ፍርድ ቤቱ የተሟላ ምርመራ እስከሚያከናውን ድረስ ለዘጠና ቀናት በእስር ላይ እንዲቆይ ተወስኗል። ከተደመጡት ወንጀሎች ጥቂቶቹ ይፋ የተደረጉ ሲሆን በተለይም የግለሰብ የደርግ ጉዳይ ስኳድ መሪ በመሆን እንደ አውሮፓ አቆጣጠር 69ና 70ና 71 ላይ በተመደበበት ክፍለ ሀገር በደብረ ማርቆስና በመከተል ታስረው የነበሩ በርካታ ሰዎች ተረሽነው አስከሬናቸው በጅምላ እንዲቀበሩ አድርጓል የሚል መረጃም በሰነድ ቀርቧል። በአሁኑ ጊዜ በቀጣዩ የግለሰቡ ወንጀል በማን መዳኘት ይኖርበታል የሚለው ቁልፍ ጉዳይ ገና ውሳኔ ያላገኘ ሲሆን ቀደም ሲል ወያኔ ለራሱ ፖለቲካ መነገጃ ሲል በብሶት እያስለቀሰ የክስ ፋይል ከፍቶ በሌለበት የሞት ቅጣት ውሳኔ ካስተላለፈባቸው መካከል አንዱ እንደሆነ ጉዳዩን የተከታተሉ ወገኖች ገልጸዋል። በሌላ በኩል ደግሞ በተለይም በአሶሳ በወያኔ በኦነግና በሻቢያ ታጣቂ ቡድኖች ያደረሱትን አረመናዊ ጭፍጨፋ በኃላፊነት የሚጠየቁትንና ከወያኔ ስልጣን መያዝ ጊዜ አንስቶ በዜጎች በተለይም በአማራው ላይ ያደረሱትን ግድያዎችን፣ የዘር ማጥፋት ተግባር ላይ የተሰማሩትን ፍትህ ወዳሉባቸው አገሮች ሲንቀሳቀሱም ሆነ መኖር ሲጀምሩ እየታደኑ እንዲያዙ ለማስደረግ በየአገሩ የተዋቀሩት የኢትዮጵያ ህብር ስብስቦች ኃላፊነታቸው እንዲወጡ ጥሪዎች ተላልፈዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በሻቢያ ላይ የጣለው ማዕቀብ ለአንድ ዓመት እንዲራዘም መወሰኑን አስታወቀ። የጸጥታው ምክር ቤት እንደ አውሮፓ አቆጣጠር ዲሰምበር 2009 በሻቢያ አገዛዝ ላይ ከጣለው የጦር መሳሪያ ማዕቀብ ማለትም የፖለቲካ መሪዎችና ወታደራዊ አመራሮች ሀብት እንዳያንቀሳቀስ እንዲሁም በእነዚህ አመራሮች ላይ ከጉዞ ማዕቀብ ውጭ ተጨማሪ ኢኮኖሚ ማዕቀቦችን በዲሰምበር 2001 በ2011 ላይ መጣሉ ይታወሳል። ሻቢያን ማዕቀብ አስመልክቶ እንዲነሳለት ሲወተውት ቢሰነብትም የጸጥታው ምክር ቤት ግን በአሜሪካና በምዕራባውያን ግፊት እቀባው መነሳት እንደሌለበት ወስኗል። ሻቢያ አልሻባብን እንደሚረዳ ቀደም ባለው የጸጥታው ምክር ቤት አጣሪው ቡድን ለማረጋጋት አስቸጋሪ መሆኑን በሪፖርቱ ከገለጸ ወዲህ እቀባው ይነሳል የሚል ግምት እንደነበር አንዳንድ ዲፕሎማቶች ገልጸው በተለይም የኢኮኖሚው እቀባው ራሱ የተባበሩት መንግስታት ከነደፈው የድህነት ቅነሳ አጀንዳ ጋር የሚጋጭ በመሆኑ ፍትሐዊ ያልሆነ ማዕቀብ እንደሆነም ቅሬታቸውን ገልጸዋል። በመቀጠልም በአሁኑ ጊዜ እቀባውን ያከላከለው ጉዳይ በኤርትራና በጅቡቲ የተነሳው የድንበር ውዝግብ ለአካባቢው ጸጥታ አደገኛ ነው በሚል እንደሆነ ግምታቸውንም ሰጥተዋል። የተባበሩት መንግስታት ከፈተሻቸው ጉዳዮች ዋነኛነት ሻቢያ ከጅቡቲ ጋር ካላት ውዝግብ ባሻገር በየመኑ በሚካሄደው የእርስ በርስ ግጭት አስመልክቶ ስላለው ግንኙነት፣ በሻቢያና በወያኔ መካከል ስላለው የድንበር መካለል ጉዳይና በኤርትራ ስላለው ውስጣዊ የፖለቲካ ጉዳይ እንደሆነም ታዛቢዎች አስተያየታቸውን ሰጥተውበታል። በመጨረሻም በመቶ ሺህ የሚቆጠሩ ስደተኞች ስዊድን በመግባታቸው የህብረተሰቡን ወደ ጥላቻ እየወሰደው መምጣቱ በየጊዜው በመድረስ ላይ ያሉ አደጋዎች እያረጋገጡ ነው። ከአረቡ ዓለም እየፈለሱ የሚወጡ ስደተኞች ከቁጥጥር ውጭ እየሆነ በመምጣቱ ችግሩን ለመቅረፍ ሲባል በእያንዳንዱ የአውሮፓ የጋራ ሀብት አባል አገር ድርሻ ለማደላደል የተጀመረው ድርድር ባለመሳካቱ ጀርመንና ስዊድን ብቻ ከፍተኛውን ድርሻ እንዲይዙ ተደርገዋል። የአገሬው ህዝብ በሁኔታው ደስተኛና ፈቃደኛ ባለመሆኑ ጥላቻ ህዝብን ሰላማዊ ሰልፍ ትዕይንት እየገፋፋ ሲሆን፣ በጀርመን በተለያዩ ከተሞች ሰልፎችም ተከናውነዋል። እስከዛሬ ድረስ በስዊድን በጀርመን እንደታየ ተቃውሞ ሰልፍ አይንጸባረቅም። ጥቂቶች የማይባሉ ግለሰቦችና ቡድኖች ለስደተኞች የተዘጋጁ የመጠለያ ስፍራዎችን በማቃጠል ለስደተኛ ህይወት አደገኛ የሚፈጥሩ ሁኔታዎች እየፈጠሩ መጥተዋል። የዚሁ ጥላቻ ነጸብራቅ ከሰሞኑ አንድ ስዊድናዊ 21 ዓመት ወጣት የሰላ ሳንጃና ጦር ይዞ ወደ አንድ ትምህርት ቤት በመሄድ በየክፍሉ እያንኳኳ በፊት ለፊቱ ያጋጠመውን የውጭ ዜጎች እየመረጠ የማቁሰልና የመግደል አደጋ አድርሶባቸዋል። እስከዛሬ ይፋ የሆነው አንድ ተማሪና አንድ አስተማሪ መገደላቸውና ፖሊስ በስፍራው ደርሶ በከፈተው ተኩስ አደጋውን ያደረሰው ወጣት በስፍራው ህይወቱም እንዳለፈ ተገልጿል። ፖሊስ በሰጠው መግለጫ ወጣቱ አደጋውን ባደረሰበት ትምህርት ቤት ውስጥ የማይማርና በከተማው ነዋሪ የነበረና የዘረኝነት ተቀስቀሳ ተማራኪ እንደነበርም ገልጿል። በምዕራብ አውሮፓ የውጭ ዜጎች መጠለያቸውን በማቃጠል ተግባር የተሰማሩት የቀኝ ጽንፈኞች የያገሩ መንግስታቶች እያናወጹት ነው። ባለፉት ሳምንቶች በስዊድን ብቻ 8 ጥቃቶች ተፈጸሙ ሲሆን ሁሉም እሳት በመለኮስ የስደተኞች መኖሪያ አቃጥለዋል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚህ ተጠቃለሉ። Thank you.
ታሪኮ ቤቱ ለመሆኑ ምን አይነት ነው መልኩ ፍቅርን ተመልክቼ ከልቤ እንዳደንከ በዝርዝር አስረዱኝ መንገዱን ልወቀው ያምራል ወይ በቅርሱ የፍቅር አዳራሽ ኗሪነት አለው ወይ ሲሆን ፍራሽ ዙሪያ ጥራ አለው ወይስ ነው ወይ ሜዳ ቦታ ስርፋ አለው ወይ ማረፊያ ለእንግዳ Dr. Fala, oi, mara piano gida, mara piano gida, mara piano gida. Oh, በሐሳብ ዘመቻ ፍቅር የጋራ ነው አይደለም የብቻ ፍቅር የጋራ ነው አይደለም የብቻ አይደለም የብቻ አይደለም የብቻ
ይቅርታ የስርጭቱን እንትን ቴክኒክ ችግር ስለነበረበት ከመጀመሪያው እንደገና እንጀምራለን። ሳምንታዊ ሬዲዮ እንትን መልእክት ይቅርታ ለቴክኒኩ ብልሽት።
ከ
ባለቤቱን ካልናቁ አጥሩን አይነቀንቁ። ባለም ውስጥ የመከፋፈልን ዓላማ አንግቦ መረቡን የዘረጋው የጸረ ኢትዮጵያ ቡድን ከመቼውም ጊዜ በበለጠ የኢትዮጵያን ሕዝብ መሠረታዊ የፖለቲካ የማኅበራዊ የኢኮኖሚ ችግሮች ለኢትዮጵያዊነት ቀና አስተሳሰብ ከሌላቸው የውጭ ኃይሎች ጋር በጥብቅ እንዲተሳሰር ከተደረገ ጊዜ ጀምሮ ብዙ ዓመቶችን አስቆጥሯል። የአውሮፓ ቅኝ ገዢዎችን በጦር ሜዳ ቅስማቸውን በመስበር አሳፍረው በመመለስ ለአፍሪካና በቀረውም ዓለም በቅኝ አገዛዝ ቀንበር በዘርና ቀለም ልዩነት ሲሰቃይ ለኖረው ሕዝብ ልዩ አርማና መመኪያ ሆና የቆየችው አገራችን ኢትዮጵያ በራሷ ፍጡር በሆኑ ባንዳ ልጆቿ ሉዓላዊነቷ ሲደፈር፣ የሕዝቡ አንድነት ሲቦረቦር ቆይቷል። ምዕራባውያን ሕዝብና አህጉር ባይተዋርና ዕድሉንም ሆነ ፍላጎቱን በኩል ደረጃ ለመደራደር ወደማይችልበት የበታችነት እያሽቆለቆሉትና የእነርሱንም የበላይነት እንደፈለጉ የሚጭኑበት ለማድረግ አመች ሁኔታ ለመፍጠር የተባበሯቸው ትምህርት ቀመሱ ወገን ለመሆኑ አለያ ይባል። ዛሬ በአገራችን የተንሰራፋው የርዕዮተ ዓለም ፖለቲካና ኢኮኖሚያዊ ተጽዕኖ መዘዝ እርስ በርስ የመናከስና እልቂት ፈጻሚውና አስፈጻሚው ታማኝነት የጎደለው የምሁራን ክፍል እንደሆነ ከማንም ያልተደበቀ ሐቅ ነው። አገራችን ኢትዮጵያ ጥንታዊት ውድ የሆነ የስልጣኔ ቅርስ ያላትና በነጻነቷ ኮርታ ለብዙ ሺህ ዓመት የኖረች መሆኗን ጠላቶቿም አይዘነጉትም። የኢትዮጵያችንም ልዩ የሆነ ውበትና ጌጧም እነኚህ የተለያዩ ባህልና ሃይማኖት ያለው ሕዝቧ መሆኑንና እነርሱም እጅ ለእጅ ተያይዘው በአንድ ሰንደቅ ዓላማ በአንድ መሪ የአካባቢውን ተስፋፊዎች በተለይም የአውሮፓ ቅኝ ገዢዎችን አሳፍረው በመመለሳቸው የወራሪዎች ትውልድ ያልቀበረውን ቂም በቀል ዕዳ ከፋይ እንድንሆን አድርገውናል። በተለይም በወያኔ ዘመን ነጻ አገርና የሕዝብ ፍቅር የአንድነት መንፈስ የገባበትን ማጥ ስናገናዘብ ኢትዮጵያ አገራችን ለመላው ዓለማችን ብሩህ ተስፋ የሚፈነጥቅ የነጻነት ተጋድሎ በማድረጉ እንድትከፍለው የተበየነባት ዕዳ መሆኑን የሚዘነጋ ትውልድ ካለ ለከፋፋዮች ያደረ ባንዳ ሊሆን እንደሚችል ግልጽ ነው። የኢትዮጵያ አንድነት ሬዲዮ ይህንን የመንደርደሪያ ሐሳብ የሰጠው ባለፈው ሳምንት የአገርና የሕዝብን ውርደት ለማስተናገድ የሻቢያን የኦነግን ለኢትዮጵያ ሕልውና ደንታ የሌላቸውን ምሁራኖች፣ የልዩነት መሐንዲሶችን፣ ከሁሉም በላይ የለየላቸው የኢትዮጵያ ደመኛ ጠላቶች ጋሻ ጃግሬ ሆነው ያገለገሉ ሁለት አሜሪካውያኖችን ያካተተ ሰሚናር በዋሽንግተን መካሄዱን አስመልክቶ በቀረቡ ሐተታዎች ዙሪያ ምላሽ ለመስጠት ነው። የኢትዮጵያን ሕዝብ ለዛሬዋ መከራዋ የዳረጓት ጠላቶቿ ጸረ ኢትዮጵያ መንፈሳቸው በቀሰቀሳቸው ቁጥር ኢትዮጵያዊነትን የሚፈታተኑ ድርጊቶች ይወጥናሉ። ዓለም አቀፍ የጸረ ኢትዮጵያ ቡድን የኢትዮጵያን የረጅም ዘመን ታሪክ ባለቤትነት፣ የነጻነቷን አለመደፈር፣ የሕዝቧን ፈተና ችሎ በአንድነት ጸንቶ መቆም በበጎ አይቶት አያውቁም። ወያኔና ሻቢያ በጸረ ኢትዮጵያ ኃይሎች ታግዘው ላለፉት 40 ዓመታት አገሪቷ ታሪክና መሪ እንዳልነበራት ደንታቢስ ለሆነው የህብረተሰብ ክፍል ተሰብኳል። ኢትዮጵያን ኢትዮጵያችን ያደረጓት ተጥለው ጠላትን ለመቅጣት ለአንድ ዓላማ አንድ ግንባር የሆኑትን አጣጥለን ወያኔያዊና አዲስ ማንነት ፈጥረው ወደ ገደሉ አፋፍ መገፋታችንን በዓይናችን ህሊና እያየነው ነው። በጥቅሉ ታሪኩን የማያውቅ ትውልድ የሀገር ፍቅር የሌለው በመሆኑ ወደ ባንዳዎች ዘመን ተሸጋግረናል። አገራችን ኢትዮጵያ ሰው አይብቀልብሽ ተብላ የተረገመች መስል ህሊና የሌላቸው ሞራላቸው የወረደ በተዘፈነበት ለመደነስ በተደገሰበት አሰላፊ ለመሆን ከሰሞኑ የሀገር ደዌዎች በዋሽንግተን ተሰብስበው ነበር። በኢትዮጵያችን ለህሊናው ለሕዝብና ለሀገሩ የሚቆረቀር የእውነት ተሟጋችና የሞራል ልዕልና የተቀዳጀ ሙሉ ሰው ፈልጎ ማግኘት የማይታሰብ ሆኗል። የዋሽንግተን ተካፋዮች በቅጥፈት ምላሳቸው ሲያንበለብሉ፣ የሐሰት ምስክርነት ሲሰጡ እግዚኦ አሰኝተውናል። ዛሬ በያዙት ዕድሜ ላይ ቆመው ብሔራዊ ውርደትን አራማጆች መሆናቸው አእምሮአዊ ብቃታቸው አጠያቂ አድርጎታል። ክብርና ማንነታቸው ያሻጫጣቸውን በኢትዮጵያ ገድል ላይ እንዲዘምቱ ያደረጋቸው የኢትዮጵያ ሳተላይት ቴሌቪዥን ኢሳት ተቀዳሚውን ድርሻ ይይዛል። በደሃው ሕዝብ ጥሪት የከፍተኛ ደረጃ የትምህርት ዕድል ማግኘት የቻሉ ተጨባጭ እውነታውን ዘለው ኢትዮጵያዊነትን አብክነው ለጠላት መሠሪ ተግባር ማጎብደዳቸው አፈርንባቸው። እነዚህ ከአንድ አድርባይነትና ከክህደት እንቁላል የተፈለፈሉ የመሰሉ አዛውንቶች ምሁራኖች ሀገር የሞተ እንደሆነ ወዴት ይደረሳል በሚል መተማመን እጅ ለእጅ ተያይዞ ባህር አቋርጦ አድማስ ተሻግሮ የመጣውን የውጭ ወራሪ ኃይል ሀፍረት አልብሰው ውርደት አስታጥቀው ከመለሱት ጀግኖች አባቶችና እናቶች አለመፈጠራቸውንም አብስረዋል። የሞራል ዝቅጠትና ክህደት በድሜ ገደብ እንደማይለካ በዋሽንግተን የኢትዮጵያ ሳተላይት ቴሌቪዥን ኢሳት መድረክ በቂ ማሳያ ሆኖ ተገኝቷል። የዛሬ 24 ዓመት ገደማ ወያኔና ሻቢያ ባንድ አንቃልባ ካልታዘልን አብረን ካልተኛን በሚሉበት የጫጉላ ዘመን ከኤርትራ ምድር የወርቅ ጥርሳቸው ሳይቀር በጭካኔ ወልቆ ባዶ እጃቸውን የተባረሩ ኢትዮጵያን በተመለከተ አንድ የካህዲዎች አጣሪ ቡድን ወደ ኤርትራ ተጉዞ ይህ አይነቱ የሰብአዊ መብት ጥሰት ኤርትራ በነበሩት ኢትዮጵያውያን ላይ አልተፈጸመም እያሉ ይመሰክሩ የነበሩት ፕሮፌሰሮችን የክህደት ቃል አዳምጠን በትዝብት ማለፋችን የትላንትናን የህሊና ቁስል ሆኖ አልፏል። ይህን በሕዝብ ፊት የተረገመና የተወገዘ ንግግር ያደረገው የወያኔና የሻቢያ ቅጥረኛ ፕሮፌሰር እንድሪያስ እሸቴ ሲሆን በዘንድሮ ደግሞ የሻቢያን ለኢትዮጵያ ሕዝብ አንድነት አፍቃሪ መስካሪ ዶክተር ካሳ ከበደ ሆነው ተገኙ። ግንቦት ሰባት በሚቆጣጠረው ሚዲያ ኢሳት ቀን ከሌሊት እመኑኝ ሻቢያ የኢትዮጵያ ሕዝብ ወዳጅ ነው በሚል ጩኸት የሰለቸንን የክህደት ፕሮፓጋንዳ ዶክተር ካሳ አዲስ ሜሎዲ ይዘው ብቅ አሉ። ወደ ኢትዮጵያ ሕዝብ ጆሮ ያልደረሰ ሆኖም የአገር ክብርና ሕዝብን በማዋረድ ተግባር ላይ ተሰማርተውበት ስለነበረው ቅጥረኝነት ምስክርነታቸውን ሰጥተዋል። አበው ሲተርቱ ባለቤቱን ካልናቁ አጥሩን አይነቀንቁ ይላሉ። የኢትዮጵያዊነትን ዝምታ ያልገባቸው የሞሳድ ምልምሉ ሻቢያ ለኢትዮጵያ ዲሞክራሲ አርከፍክፎ ሊቸረን ነው አሉ። የኢትዮጵያ ሳተላይት ቴሌቪዥን ኢሳት ያሰናዳው የውይይት መርሃ ግብር ሐሞተ ቢስ ምሁራኖችን ባስመሳዮች ተሞልቶ በመገኘቱ ልባችን ቆሰለ። የኢትዮጵያ ምሁራኖችና የጸረ ኢትዮጵያ ኃይሎች ቅጥረኞች አይናቸውን በጨዋጥበው በድፍረት የሚያስተባብሉትን ታዝቦ ብቻ ማለፍ ህሊናችን አይፈቅድልንም። አንጀታችንን በይበልጥ ርር ያደረገው ድፍረት ደግሞ የኢትዮጵያን አንድነትና ክብር የናዱትንና ሽፍቶችን አቀማጥለው ዛሬ አገራችን ለምትገኝበት መከራ የዳረጉትን ሄርማን ኮሆንና ዴቪድ ሽን ዛሬም ለሚያንዣብበው አደጋ መንገድ ቀያሽ እንዲሆኑ መጋበዛቸው የትውልድና የሀገር ደዌዎች ከነማን ጋር እንደሚያብሩ በግልጽ እየነገሩን ነው። ይህ ሴራ አልገባንም የምንል ካለን ሆዳችንን ሞልተን ተጠቅለን የምንተኛ፣ ከመጣው ጋር የምንሮጥ፣ ባድርባይነት የምንነዳ፣ ለእውነት ግድ የማይለን በሆዳዳሪነት የምንመደብ ነን። ብሔራዊ ጥቅም፣ የአገር ክብር፣ ህሊና፣ ሞራል፣ እውነት የተራከሱበትና የተዋረዱበት ዘመን ላይ በመድረሳችን ወሬ በሬ ወለደ ምስክርነታቸውን በመስጠት ከለየላቸው ጠላቶች ጋር በማበር ኢትዮጵያዊነትን ለመቅበር የሚሰሩ ስብስቦች በኢሳት ተመስለው ተሰባስበዋል። እነ ዶክተር ካሳ ሻቢያን ዲሞክራት ሲሉ ይሰቀጥጣል። የለየላቸው የኢትዮጵያ ጠላቶች እነ ሄርማን ኮሆን በኢትዮጵያን ፊት መታየታቸው ብቻ ራሱ ያሳፍራል። በመርሃ ግብሩ ላይ ስንቱ የኢትዮጵያዊነት መንፈስ እንዳለው የታወቀ ነገር የለም። ልዩነት አመሉ ውርደት ጨርቆ የሆነው ትውልድ በዚህ መሰል ስብስብ አጫፋሪ ሆኖ መታየቱ ጠላቶቻችን ለጣሉብን ትውልዳዊ የማንነት ዕዳ በድል ለማጠናቀቅ ቀዳማዊ ተግባር አድርገን መያዝ የሚኖርብንን የኢትዮጵያዊነት መንፈስ ዛሬም የተፋለሰብን መሆኑን በገሃድ አሳይቷል። መርሃ ግብር የሚባልለት የሐሰት መድረክ በኢትዮጵያ ላይ ነውረኛ ድርጊት የፈጸመ የአሜሪካ ባለሥልጣናትን አስተናግዷል። ሁለቱም ለወያኔና ለሻቢያ ባለውለተኞች ናቸው። ቋንቋንና ዘውግን መሠረት ያደረገ ፌዴራሊዝም በለንደን ሲቀየስ ዋነኛው መሐንዲስ የነበሩት የዚያን ዘመን የአሜሪካ የውጭ ጉዳይ ረዳት ሚኒስትር ሄርማን ኮሆን ናቸው። እኚህ በትውልድ ፖላንዳዊ አይሁድ በሁለተኛው ዓለም ጦርነት ጀምሮ የአሜሪካ ዜግነት በማግኘት ለሲአይኤ ምልምልነቱ ብቁ ሆነው የተገኙ፣ ከቀዝቃዛው ጦርነት መገባደጃ ጀምሮ ወደ አፍሪካ ቀንድና ምስራቅ አፍሪካ ዐይናቸውን የጣሉና የወያኔንና የሻቢያን የማጭበርበሪያ አጀንዳ ቀድመው የተቀበሉና አሜሪካ መለስን፣ ኢሳይያስን፣ የዩጋንዳውን ሙሴቬኒን፣ የኮንጎውን ካቢላን ጨምሮ ለአፍሪካ አገሮች ብሩህ መሪዎች በሚል ቀባብተን አዲስ ዲሞክራሲያዊ አመራር በማስተዋወቅ የዘውግ ፖለቲካ እንደ ሸቀጥ ሊሸጥ፣ ሊለወጥ፣ ሊሞከር ይችላል የሚል አቋም የያዙ መሰሪ አይሁዳ ናቸው። ሄርማን ኮሆን የአፍሪካን ጉዳይ በ1980ዎቹ ጀምሮ በኃላፊነት ሲረከቡ በቀደሙት ዘመናት ኢምፔሪያሊስቶች በኢትዮጵያ ላይ የነበራቸውን ቂም በቀል መበቀያ ለማድረግ እድሉ ገጠመላቸው። ከዚያን ጊዜ አንስቶ ሲአይኤ ባንድ ወገኑ ሽብርተኛ ብሎ የሰየመውን ወያኔንና የፈጠራ ታሪክ አንግቦ ከአረቡ ዓለም የዘይት ዶላር እየተረዳ የነጻነት ተጋድሎ አድርጋለሁ የሚለውን ሻቢያን በመምከር የኢትዮጵያን ሉዓላዊነት የተዳፈሩና ያስደፈሩ ናቸው። ዛሬም ኮሆን በኢትዮጵያ አንድ ያልተጠናቀቀ ጉዳይ እንዳላቸው ይናገራሉ። በቅርቡ የብሔርተኞች ስብስብ ላይ በሁለተኛው ዓለም ጦርነት ወቅት እንግሊዝ ኦጋዴን ለኢትዮጵያ ማስረከቧ ስህተት ነበር የሚል ዲስኩር አሰምተዋል። ከዚሁ ጋር አያይዘውም ደቡብ ሱዳን ከሱዳን እንድትገነጠል ከተፈቀደ ኦጋዴን ከኢትዮጵያ የማትገነጠልበት ምክንያት አይኖርም ሲሉ ቃለ ምልልስ ሰጥተዋል። ይህን እውን በማድረግ እንግሊዝ ኦጋዴን ወደ ኢትዮጵያ እንዳትጠቃለል ያደረገችውን ስህተት ማረም ይቻላል ሲሉ ተደምጠዋል። ይቅርታ ይሄን አረፍተ ነገር ደግመዋለሁ። ኦጋዴን ከኢትዮጵያ የማትገነጠልበት ምክንያት አይኖርም ሲሉ ቃለ ምልልስ ሰጥተዋል። ይህንን በማድረግ እንግሊዝ ኦጋዴንን ወደ ኢትዮጵያ እንዳታጠቃልል ያደረገችውን ስህተት ማረም ይቻላል ሲሉ ተደምጠዋል። እኛ አይሁድ እንቅልፍ የሚነሳቸው ኢትዮጵያ ባንድ አገር ባንድ ህዝብ መንፈስ የመቀጠሏ ጉዳይ ነው። ድመት መንኩሳ አመሏን አትረሳ ነውና ኮሆን ሳይሸማቀቁ ያላጠናቀቁትን አጀንዳ ተጋብዘው በነበሩበት የብሔርተኞች ጉባኤ ላይ አቋማቸውን ቢያሰሙም በኮሆን ጸበል የተጠመቀው ከሃዲ ሊቀኞች ኮሆን ለኢትዮጵያ ጥፋት ስላሰቡት ፕላን ቢ ወይም ቀጣይ ፕላን ግምት ውስጥ አለማስገባታቸው አጠያያቂ ነው። ለኮሆን ህልም መሳካት ወያኔና ሻቢያ አብረዋቸው አሉ። ስለ ሻቢያ ዶክተር ካሳ ከበደ አንስተው እንዳሉት ሳይሆን ሻቢያ በአስመራ 3 የኦሮሞ፣ 1 የአፋር፣ 1 የኦጋዴን፣ 2 የአማራ፣ 1 የቤኒሻንጉል፣ 1 የሲዳማ ነጻ አውጪ ድርጅት አሰልፏል። ለነገ የምትሻል ኢትዮጵያ ሳይሆን ዛሬም ነገም ወያኔ ለሚቦረቡሯትና ሻቢያ ለዘላቂ ዓላማው ጠፍጥፎ ሊሰራት ላሰባት ኢትዮጵያ አገልጋዮች ጋር የተቀመጡት ከሆን ኢትዮጵያን ከአብራኳ የተፈጠሩት ልጆቿ እንደሚሞግቷት በድጋሚ ባይናቸው እያዩ ነው። ዛሬ በ21ኛው ክፍለ ዘመን አገር ለማፍረስ ባህር አቋርጦ አድማስ ተሻግሮ ጦር ሰብቆ የሚዘምት ሰራዊት አያስፈልግም። ከሃዲዎች መቀለብና ማራባት የተሳካ ውጤት እንደሚሰጥ ኢትዮጵያ ተምሳሌነቷ እየታየ ነው። የኢትዮጵያ ሳተላይት ቴሌቪዥን ኢሳት እንግዳ ያደረጋቸው ሌላው አሜሪካዊ በኢትዮጵያ የቀድሞ አምባሳደር ዴቪድ ሸን ናቸው። በ97 ዓመተ ምህረት ምርጫ ወቅት ብዙ ደባ የፈጸሙ ናቸው። በአሁኑ ወቅት በጆርጅ ዋሽንግተን ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት ያስተምራሉ። በተለይም የአሜሪካ የስለላ ድርጅት እጩዎችን የሚያሰለጥኑ ናቸው። እኛ አምባሳደር በቅንጅት መነሳትና መውደቅ ዘመን የምዕራባውያኖች አምባሳደሮች ያዋቀሩትን የሰላም አደራዳሪ ኮሚቴ በሚመሩበት ወቅት እነ በረከት ስምዖን በስማቸው ደብዳቤ እየበተኑ ሲያምታቷቸው ተበሳጭተው የወያኔን ባህሪ በቁጣ ምላሽ በጽሑፍ የሰጡና በዚሁ ቅራኔ ከአምባሳደርነታቸው የተነሱ ናቸው። ይህ ታሪካቸው እንዳለ ሆኖ ግን አምባሳደር ዴቪድ ሽን ለዚህ ደረጃ ያበቃቸው በ1970ዎቹ በኤርትራ የቃኘው ሻለቃ ጦር ወደብ ውስጥ በሲአይኤ ኦፊሰርነት ተመድበው ሲሰሩ በነበሩባቸው ዓመቶች የአሜሪካንን ዘላቂ ጥቅም በማስጠበቅ ያከናወኗቸው ተግባሮቻቸው ሲሆን እኚሁ አምባሳደር በሰባዎቹ በንጉሡ ያገዛዝ ዘመን በኤርትራ ውስጥ የሻቢያን ወይም ቲፒኤልኤፍና የኤልኤፍን እንቅስቃሴ ሲከታተሉ ከነበሩትና ወደ 80ኛው መገባደጃ ላይ ሻቢያንና ወያኔን በምዕራቡ አውሮፓ ዋና ከተሞች የዲፕሎማሲ ኮሪደሮች እንዲመላለሱ ዛሬ በስልጣን ላለችው ሱዛን ራይስና በጥሮታ ለተገለለችው ዊንዲ ሸርማን ያስረከቡ ግለሰብ ናቸው። እኛ ኢትዮጵያን ይህን የካህዲዎች ጫጫታ ያንድ ቀን ጫጫታ ብቻ አድርገን መቁጠር የለብንም። በወያኔ ዘመን ክህደትን፣ አድርባይነት፣ ደንታቢስነት፣ ጥቅመኝነት፣ ኢሞራላዊ ድርጊቶች የግፍ ግፉን የመከራ ዕድሜ የሚያራዝሙ የውጭ ቅጥረኛ ልሂቃኖችን በኢትዮጵያዊነት የትግል መንፈስ ጠራርገን ለማስወገድ አለመቻላችን አዲስ የጸረ ኢትዮጵያ አጀንዳ ሰጥተውናል። ኢሳት ከነዋይ ፍቅር ተነስቶ የኢትዮጵያን ብሔራዊ አጀንዳ ተጠየቅ በለለበት ሁኔታ እያነሳ እየጣለ የሚያደርጋቸው የማወናበጃ መድረኮችን በጥብቅ እናወግዛለን። በአገራችን የጣደችውን ትታ የሰው ታማስላለች የሚባል አነጋገር አለ። ሻቢያ ለራሳቸው ለኤርትራውያን ያላቋቋመውን ዲሞክራሲያዊ መንግሥት ያላከበረውን ሰብአዊ መብትና የሕግ የበላይነት ከወያኔ ተላቀን ሁሉን ነገር እንድንበሸበሽ ያደርጋል የሚል ፕሮፓጋንዳ ማሰማት የሻቢያ ጀሌ መሆንን ይጠይቃል። ኢትዮጵያዊነት ሻቢያን የሚያይበት አመለካከት ከኢሳት አጀንዳ ጋር ተጻራሪ ነው። ሻቢያና ወያኔ ጸረ ኢትዮጵያ ኃይሎች ናቸውና በነኮሁን አቀነባባሪነትና በነመለስ ክህደት ማንንም ንጻና ለዋላዊነቱን ለማስከበር ግዴታ ያለበት ሀገርና መንግስት ይቀበለዋል ተብሎ ሊታሰብ የማይችል ውሳኔ አግራችን ኢትዮጵያ እንድትቀበል ተጽኖ በመደረጉ ለዋላዊነቷ ክፉኛ ተደፍሯል። የኢሳት ባለሟሎችና እንግዶቻቸው አርቆ አስተዋይነት የጎደላቸው ውይይታቸው ብሔራዊ ለዋላዊነትን ይጻረራል። በአካባቢው ሰላምና መረጋጋት እንዲሰፍን ከተፈለገ እነኮሁን ባንገታችን ላይ ያጠለቁልንን ገመድ በጣጥሰን ሀገራችን ነጻና ለዋላዊነቷን ለማስከበር የምትወስደው እርምጃ በረጅሙ የብሔራዊ ነጻነታችን ዋስትና የሆነውን የቀይ ባህርና ህንድ ውቅያኖስን መተላለፊያ የሆነውን ስትራቴጂካዊ ጥቅም ተጽዕኖ ከሚያሳድር ኃይል አውጥተን በእጃችን መያዝ ይኖርብናል። የምዕራቡ ዓለም በኢትዮጵያ ላይ ያለው አስተያየት ይችን አገርና ህዝቧን የምዕራቡ ቅኝ አገዛዝ ሳይቀበሉ በደምና አጥንታቸው ያግራቸውን ብሔራዊ ንጻነት አስከብረው በመኖራቸው የተነሳ ካለው ቁጭት የመነጨውንና በነውያኔ ታግዘው የፈጸመብንን ደባ ከትውልድና ከሀገር ጥቅም አኳያ በማንም አገር አልተከናወነም። በእንቅርት ላይ ጆሮ ደግፈነውና በሉዓላዊነታችን ላይ ተፈጸመውን በደልና ኢትዮጵያን አላንዳች የባህር በር አልባ ያደረጉትን ውሳኔ በወያኔ መቃብር ላይ ለመፈጸም ፋኖ ተሰማራ ብለን ከተተሳንል ባንዳ ምሁራኖች ሻቢያን አቅፈን መኖር እንችላለን እያሉ እየሞገቱን ነው። ዛሬ ክህደት እየተፈጸመ ያለው ያገዛዙ አፈሙዙ ስለተደገነብን ብቻ አይደለም፣ ታላቅ ፍርሃትም ስለነገሰ ብቻ አይደለም፣ በመቆበት የሚዘፍን ሆዳዳሪነት ትውልድ መራባቱ ብቻ አይደለም፣ ያገዛዙ ከፋፍሎ የማቆም ስልቱ ስኬታማ ስለሆነም ብቻ አይደለም፣ የወያኔ ህጋራዊት ኢትዮጵያን ከብተና አፋፍ ላይ ስላቆማት ብቻም አይደለም። የኢትዮጵያ ጥላቶች በባንዳዎች እየታገዙ የኢትዮጵያን የአገር ፍቅርና ጠንካራ ብሔራዊ የነጻነት ስሜትና ፍላጎት በየትኛውም በዓለም ዙሪያ ከሚኖረው የሰው ልጆች ጋር በኩልነት ከመታየትና ከመከበር ፍላጎት ጋር አብሮ እንዳይራመድ ሴራ ስላበጁልን ነው። የሰሞኑን የእሳት መርሃ ግብር የዚሁ ሴራ አንዱ ክፍል ነው። ድል ለኢትዮጵያ ህዝብ።
አድማጮቻችን የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭት ወደ መጣናቀቁ ተቃርበናል። የዛሬውን የጥቅምት 14 2008 ዓመተ ምህረት ወይንም የአውሮፓ ቁጥጥር የኦክቶበር 25 2015 ዓመተ ምህረት ስርጭት የመራ ነው ወርቁ ሞላ ተኮላ ወርቁ እንዲሁም እኔም በቴክኒክ ድጋፍ የሰጠሁት ቴዎድሮስ በቀለ መልካም ሳምንት እንዲሆንላችሁ እየተመኘን በሚቀጥለው ሳምንት ስርጭታችን በቸሪክ ጠመን ይያልን እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
I'm not አማነወይ አማነወይ